ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ሀብታሙ ስዩም ዛሬ ሳስተናግዳችሁ አመሻለሁ። ኤልያስ አስማረ በቅንብሩ አብሮኝ ይገኛል። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው አደገኛ ጉዳናዎች ምክንያት ባሰቃቂ ጉዳት ሲዳረጉ መስማት በዜና አውታሮች ላይ ተደጋግሟል። ላብነት ከጥቂት ቀናት በፊት የደረሰውን አሰቃቂ አደጋ ማንሳት እንችላለን። በጅቡቲ የባህር ዳርቻ ፍልሰተኞችን የጫኑ ሁለት ጀልባዎች ተጥመው 45 ሰዎች መሞታቸውን የተባበሩት መንግስታት የፍልሰተኞች ድርጅት አስታውቋል። 310 ሰዎችን ያሳፈሩት ሁለቱ ጀልባዎች የተነሱት ከየመን መሆኑን ዓለም አቀፉ ፍልሰተኞች ድርጅት አስታውቆ ከነዚህ ጀልባዎች መካከል በአንድ ውስጥ የነበረው ከአደጋው የተረፈ ኢትዮጵያዊ ከአሜሪካ ድምጽ አጃለነ ገመዳ ጋር በነበረው ቆይታ ስለ ሁኔታው ነግሮናል።
መንግስት ነው ያሳፈረን። የየመን መንግስት ማለት ነው። እዛ ሐራም መጥባል ከተማ አለ። እዛ ላይ ሰው ይያዛል። ከዛ ተመልሰው ወደዚህ ይጫናል፣ ወደ ጅቡቲ ማለት ነው።
ስንት ትሆናላችሁ እዛ ከየመን የተጫናችሁት?
ከየመን የተጫን አንድ እስር ቤት ውስጥ የነበር 250 ሰው ነበረ። ወደ 50 የሚጠጉት ደግሞ መጥቶ የተጨመሩት አለ። በአንድ ጀልባ ነበር። ለሊት ነው መቅረብ አካባቢ ነው ከዛ ተነስተን። አደጋው ደግሞ ያጋጠመን 9 ሰዓት አካባቢ ነው። ጧት እስከ 12 ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጤታ የሚጫን የለም። እነሱ ደግሞ ይያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ 300 እየጫኑ ከዛ ይመለሳሉ። እስር ቤት ነው ወጣ።
ምን ያህል ነው የታሰርከው?
5 ቀን አንድ ወርም ይቆያል። ያው ብዙት ዘተጠራት ሙስሊም ብቻ ነው። 3 ተምጣራቀም እንቀመጣለን። ከዛ ባንድ ነው ብቻ ነው። እና እንደዛ
ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው? እስቲ ግለጽልኝ።
ወደ ጅቡቲ ስንቃረብ ማብራት ታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው። በጣም ሩቅ ነው።
ችግሩ የተፈጠረው ሌሊት ነው ቀን ነው?
ሌሊት 9 ሰዓት ላይ። ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መሄድ አይችልም ተብሎ ነው። የመኑ በመጀመሪያ ለራስ ወርዶ አሳየን። ሲወርድ ደሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እንዲያሉት ከውጭ ማብራት እያበሩ ለልስ ስለሆነ አይታይም ወዴት እንደሚርሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት ማብራት እያበሩ ነው። ያንንም ማብራት እየሄደ ነው ሰው እየዋኘም ይሄደው።
ሳይዋኙ እዛ የቀሩ አሉ ብለታምናለ?
አዎ ብዙ ሰው አለ። ቢያንስ የወጣው አሁን 110 ከሆነ እንጂ ከዚህ በላይ አልወጣም ሰው። ሌሎቹንም ብዙ ሰው ነው የቀረ። ያው ጀናዛም ሬሳም ይወጣል። እነዛ አይተናል፣ ግን ብዙ ደግሞ ያታያል ባህር ውስጥ የቀረ ማለት ነው።
ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍተሯቸው ነው ይላሉ።
ይሄ አይደለም፣ የገፈተረን ሰው የለም። ከዛ የጫነን በመንግስት ስለሆነ የያዘን ይህ መንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች፣ ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መጡ። ቢያንስ 150 ሰው የሚሆነው ያተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚህ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም። ከባህር የወጣው ውሃው ጨው ስለሆነ ሕክምና ያስፈልጋል። 2-3 ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚህ አደጋ ላይ መውደቃችን በጣም ረብሾናል።
እዛ ከደረሳችሁ ምግብ ምናምን አገኛችሁ?
ምግብ እየለመን ነው። የሰው በር እየደበደብ 5 ቀናችን ነው። አምስተን ማን አለ ዘህ ዲስተር የለም ምንም የለም ብርም ይጃችን ላይ የለም እስካሁን ራሱ ህይወታችን ትንሽ እንኳን ልቆይ ያደረኝ ያለን ለምንን ነው ምንም ይረዳን የለም
አሁን ያላችሁበት ቦታ ማን ነው ያመጣችሁ
3 ሰዓት ደን በእግራችን ነው ወደዚህ የተመለስ ሜዳ ላይ ዘምብለን ከተማ ውስጥ ነን
ምን የሚባል
ሃዩ የሚባል ህዝቡ አሁን አንድ ላይ አይደለንም ሁሉም በየመንገዱ ተላይቷል ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ መንግስት ይሄን ነገር ድጋፍ እንድታረጉልን ድምጽ እንድትሆኑልን ነው የምንፈልገው
የዛሬው ምሽት የጋቢና ቪኦኤ መሰናዶ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ የመምረጣቸውን ምክንያት ይመረምራል። ከስደት ተመልሰው ህይወታቸውን ወደ በጎ የቀየሩ ግለሰቦችን ተሞክሮም ያሰማቸዋል። ህጋዊ ስደት አማራጮችን ለማበረታታት የቀረቡ ዓለም አቀፍ ጥሪዎችና ተያያዥ ጉዳዮችን ከጋበዝናቸው እንግዶች ተሰማላችሁ። ወደ መጀመሪያው እንግዳችን እናቀናለን። ዶክተር አበባው ምናይ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነትን ፍልሰተኝነትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎቻቸውን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ዳግም ወደ ስደት ለመውጣት የሚያበቋቸው ምክንያቶች ቀድሞ ያስረዱናል።
አንደኛ ያ የተበቁት ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያስቀጣል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጣቸዋል። የማይሆን ተስፋ ይሰጣቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል ይባሉና ሳይሆን ይቀራል። ሳይሆን ሲቀር ዲሳፖይንትድ ይሆናል። ንገርን በተወሰነ መጀመሪያ አሁን 2013 137000 ኢትዮጵያውያን የተመለሱበትን የሳውዲ አረቢያ እንተታሰውሳለ በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ለኛ the first deportation crisis ነው ለኢትዮጵያውያን ባንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ተመልሶ ያቀ በመጀመሪያ ባንዴ ጊዜ ማለት ነው። ከዛ በኋላ ግን እንዲህ አይነት እንትን ሁኔታ ተደጋጋሚ ሆነ። ባለፉት ኦልሞስት 9-10 አመታት እኮ ከ850000 ሰው በላይ ተመልሷል። እና ያኔ ባንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ። ፕሮሚስ ተደረገ ማለት ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ 27% አካባቢ የሚሆኑት መመለስ ይፈልጋሉ ከሶስት ወር ምናምን በኋላ። ከዛ ከስድስት ወር ምናምን በኋላ ደግሞ አይወ የማጠና ወደ 40% አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይሎ ሲያጠና ደግሞ ወደ 53% መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉና ያ ሁለተኛው ምክንያት። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንቅላቸዋል። እኔ ያስታውሳለሁ አሁን ለምሳሌ ትግራይ ላይ አጽዮን በርታ የሚባለው አካውንት ሹሮ ፈሰስ ሲሏቸው ነበር በአንድ ጊዜ ተመለሱት ልጆች። እንዲህ አይነቱን ግን በአንዴ ዝም ብላችሁ መጣችሁ ተደፋችሁ ምናምን አይነት ዲስክሪሚኔሽን
የማህበረሰቡ ጫና የልቦናው ጫናና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው።
ይስ ወደዛ ማምጣት እንችላለን ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያው የገፋቸው ጉዳይ አሁንም መዛው ላይ መሆን በተለያየ መንገድ ሰዎቹ እንደመጡ ገዘባቸውንም ኤክስፕሎይት የማረግና ባግባቡ እንዲጠቀሙበት ዘዋት ነው የመጣው ነገር እንኳን ባግባቡ እንዲጠቀሙበት ያለ ማድረግ ነገር አለ። እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው።
እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁን ዘንድ ምንድነው ሊደረግ የሚገባው እንደ ማህበረሰብ እንደ መንግስት እንዲሁም ደግሞ ራሳቸው ተመላሾችስ ሊያስቧቸው የሚገቡ ጉዳዮች ምንድናቸው?
ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህ ያህል መጠን ታስረው እየተንገላቱ ነው እንደዚህ ነው በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል ሳት የማጥፋት አይነት ስራ ነው እንጂ ሁነን ለመናገር በተደራጀ መልኩ መልሰን እንዲናረጋቸዋለን ተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም ይበለሱ ያም በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም ይበለሱ ካየው ቁጥሩ መጀመሪያ ይሄን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው መልሶ ማዋሃድ ዝም ብሎ እንደመቀላቀል ወይም እንደመመለስ አይደለም መመለስ አንድ ነገር መልሳቸው በትንሽም ቢሆን እንዲያገግሙ ማረቅ አንድ ነገር ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ሪኢንቴግሬት የማረክ ማህበረሰቡ ጋርም በኢኮኖሚ በስነ ልቦና በጤና በማህበራዊ ግንኙነታቸው እነዚህን ፒላሮች እነዚህን ዋልታዎች እንድትይዝል በኢኮኖሚ በማህበራዊ ጉዳይ በጤና በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደም እንዲቋቋሙ የሚያደርግ ስራ አለመሰራት ትልቁ አንድ ሁለተኛ ከነዚህ ሁሉ ደግሞ በጣም ቁልፉ ይሆን ማለት የጤናም የማህበራዊ ግንኙነታቸው የብዙ ችግር ምንጩ ደግሞ ይሆን እኔ የስነ ልቦና ባለሙያ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ ዋናው ኢኮኖሚኩ ነገር ያንን ያመጣ ብዙ ጊዜ ካየው የሚደረገው ምንድነው በአገር ውስጥ ብዙ ነገር አለ መሰርቶ መለወጥ ይችላል ምናምን መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ ስለዚህ እውነተኛ ስራ ብቻ አይደለም እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል አንድ ሁለተኛ አሁን የተሻሻለ ነገር አለ ያም በአግባቡ አሰልጥኖ በመላክ መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል ሌጋል ማይግሬሽኑን በአግባቡ መርካስ ይዞ መላክ ያስፈልጋል በእርግጥ ዘንድሮ ኢትዮጵያ 375,000 ሰው ልካለች ይህ ትልቅ እንትን ነው ሌላው ኦሪጂን ኮሚኒቲ አካባቢ ማህበረሰባችን አካባቢ ቅድም ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከም ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል እኒህ ነገሮች መቀነስ ያስፈልጋል
ዘጠኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መገልበትም ምክንያቶች ሆነዋል አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል
አሁን ይሄ አንድ በጣም አግባብነት ያለው ነው ኢትዮጵያን የመሰለ 130 ሚሊዮን በላይ ህዝብ ያላት ሀገር ሰዎች the population dividend እንደምሉት ወይም ከሰው ሀብት ልናገኘው የሚገባውን ተወጣት ጉልበት ልናገኘው የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቭን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝቷል። ህንድ ቁጥር አንድ ነች በረሚታስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿን እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እፎቋል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ። ፊሊፒንስ እንደኛው ያው በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ባነሳል ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው ሄደው ነው።
ዶክተር አበባው ምናዬ ለሰጡን ሙያዊ ትንተና በእጅጉ አመሰግናለሁ። ምንም እንኳን በተለያዩ ጊዜያት አስከፊና አስጠቃቂ የሆኑ የሞት እንዲሁም የአካል ጉዳት ዲም ሌሎች እንግሊዝ ታሪኮች ቢሰሙም አሁንም ግን ወጣቶች ስደትን ምርጫቸው አድርገዋል። በቅርቡ ዳግም ወደ ስደት ለመውጣት እየተዘጋጀ ያለ ወጣት ለምን እንደያለ አስጨናቂ ውሳኔ ላይ እንደደረሰ ለባልደረባችን ኤደን ገረመው ነግሯታል።
አሁን ምክንያት መጣራ ቢያንስ ከመጣም ስቶሪ እንደዛ ያረፈው ታውዳሪበን ያው የርኩት ቢያንስ ዘጠኝ ወር እንደዛ ተቀምጫለም አራት ወር ያው ስራ በማጣት ነው። አምስት ወር ስራ ግንቼ ነበር በአምስተኛ ወር ታያቸው ህገወጥ ነው። ያው በጣናፍ የረኝነት ምናምን የሚገኙ ስራይ ደሞዞን ኮዝንበ አንድ ሼር ያርገ ሳውዚ ነው። አንዳንድ ጊዜም ያው መንግስት ሲዘን ሳንቀበሉ የምንቀርበት ጊዜ ማለት ከዘጠኝ ተምሬያለሁ። ያው ግርግር ስለነበረ ያው መማርም ስላልቻልን ብትዛ በራሴ ፍላጎት ነው የተውኩት። ያው ስደት የመሄድ ፍላጎትም ስለነበረ ከኛ አማራጭ የነበረ ስደት ነበረ። ያው ስደት መድራየ ነው። ስደትም ያው መፍትሄ የለውም። ያው የመጨነቅ ጉዳይ ስለሆነ እዚህ ስነሳ ወደ ስደት ሳይሄድ የተወሰነ ብር ነበረችና ከዛ አንዳንድ ወንድም ስለሚኖር እዛ ብለን ያው ጓደኛ ምናም ይቀበሉናም ብለን ስለምናስብ ካላኩልህም ያው በእግርህም ሳይሄድ አለ የእግር ጉዞ አድርጌያለሁ። በጣም አሁን ተወዷል። 95,000 ገብቷል። አሁን በእኛ ጊዜ ደግሞ 70,000 ነው የነበረው። በአመት ውስጥ እንኳን ራሱ ብዙ ልዩነት አድርጓል። ስራ ሰርተ ያው ወደፊት የራስህን ጥሩ አላማ ሊኖር ይገባል። ለጊዜ አሁን ባጃጅ ገዝቻለሁ። አሁን ለባጃጅም ያው አንዳንድ ጊዜ የሚቆምበት ሰዓት አለ። ያው ግርግርም ስላለ አንዳንድ ቦታ ላይ ማለት ነው። የማንሰራበት ጊዜ አለ፣ የምንሰራበት ጊዜ አለ። ያው የባጃጅ ስራ ደግሞ ሁሉ ነገር ውድ ስለሆነ ለወዲሁ እንጂ ልትለወጥበት አለ። በቃ ሰራለ ያው ምትበላው ነው። የሰራውን መብላት ነበር። ምን መማራት ነው? ወደፊት ለወጣለሁ ብለህ የምታምንበት አቋም የለም። እና ባጃጇን ሽቼ ወደዛ ይሻለኛል ብዬ አስብ። እዚህ ያው ተቀምጬ የምሰራው ስራ የለም። ያሽ ነገሩ ሁኔታ ታውቂዋለሽ ነች የሚቻል ቢኖር ያው ደግሞ እንትንም አለ ፓስፖርት የሚባል አለ። ሌላ ሀገርም ለመሞከር ይቻላል። ግን ደግሞ እዛ የራስ የምትለው ስራ ያስፈልጋል። ፓስፖርት በህጋዊ ደግሞ ለመሄድ ማለት ነው። አንዳንድ ፕሮሰስ ስላለ ማለት ነው። ያ ነገር ስለሆነ ለእኛ አቅም ደግሞ ያው በህገ ወጥ ያለው ስደት ይሻለ ይመስላል።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ወጣቶችና ስደት የዛሬ መሰናዷችን ትኩረት ነው። ከአመታት አስቸጋሪ የስደት አመታት በኋላ ወደ ሀገራችሁ በመመለስ ህይወታችሁን ወደ መልካም የቀየሩ ወጣቶችም አሉ። ቀጣዩ እንግዳችን ለዚህ ጥሩ ምሳሌ ትሆናለች። የፋላሲዶ ሙዚቃ ትምህርት ቤት መስራች ህይወት ዳግም ታሪኳን ታጋራናለች።
አመሰግናለሁ። ስሜ ህይወት ዳግም ይባላል። ትውልጅ ያደኩት ጨርቆስ አካባቢ ነው። ወደ 1999 አካባቢ ያው አብዛኛውን ያኔ ብዙ ጊዜ ወደ አረብ ሀገራት የሚሄድበት ጊዜ ነበር። እኔም 10ኛ ክፍል ትምህርቴን ከጨረስኩ በኋላ በቃ ብዙ ጓደኞቼ ሲሄዱ እኔም መሄድ ፈለኩና አንድ ጓደኛዬን ፓስፖርት ያወጣችልኝ። ከዛ ወደ ቤይሩት ድንገት ነው የመጣው ቪዛው ተነስቼ ሄድኩትኝ። ሲሄድ ግን ያው ሄድኩበት ታርጌት የለኝም። 9 አመት ነው ቤይሩት ላይ ቆየሁ ሳልመለስ ማለት ነው። ግን ሁልጊዜ ሰው ይሄ መድረሻውን ማያውቅ ሰው መነሻውን ማያውቅ መድረሻውን ማያውቅምና የሄድኩበትን ጎል ስላልነበረኝ የማገኘውን ገንዘብ በቃ እኔ ደስተኛ ሆኜ ቤተሰብ እልካለሁኝ ለዘመድም አስቀምጦልኝ ብዬ እልካለሁና እዛ ፋይናሊ ግን 9 አመት እየተጠጋ ሲሄድ ይሄ ነው የምለው ያስኩት ነገር አልነበረም ሳየው። እዛ እኔ በቃ ምንድነው ይሄ በጣም አብዙ አሰብኩና አገር ላይ ምን ይሰራል የሚለውን ሳይ ዴኬር ይሰራል የሚለውን ነገር ተነገረኝ። ከመጣው በኋላ ግን ሁሉ ነገር እንደ አዲስ ነው። ምክንያቱም ምንም ነገር የለኝም። እንዴት ነው ላይፍ የሚጀምረው? በጣም የሚከብድ ነበር። ከገዛ ቤተሰብ ጋር ትግባባም አድራ ያስቀመጥከው ብር የለም። ምክንያቱም በቃ ተጠቅመውበታል እነሱ። በዛ መሀል ኃይለኛ ዲፕሬሽን ውስጥ ገባሁ። በጣም ኃይለኛ ማለት ነው። በቃ ጅምላስ ስነ ልቦና አማካሪ እንደገና ሌላ ኖ ላይ ሰርቪስ የሚባል ድርጅት ደግፎን ከዛ ከስትረስ ውስጥ መውጣት ጀመርኩኝና የመጀመሪያ ሲሰጠኝም ሕክምና ሙዚቃ ነበር። በቃ ፓወርፉል ሆኖ ያወጣኝ እኔ ሙዚቃ ነበር። ለዛ ነበር እዛ ቤተሰብ በቃ አክስቴ ቤቷን ሸጠች፣ አንድ መሳሪያ ገዛችልኝ ኪቦርድ። በዛ ወደዚህ ይሄ ሙዚቃ ውለት ተጠገው ከስትረስ ለመውጣት ነው። ከወጣው በኋላ ግን ይሄ ነገር እኔን ከጠቀመኝ ለምን ሌላ ሰው አልጠቅምም? ከዛስ እንዴት ነው የምሰራው? ያለችኝ አንድ ኪቦርድ ናት። በጣም እንትን ውስጥ ነበርኩ። በዛ መሀል ግን ዋይዝ ላይ ደግሞ በአይሎ ፕሮጀክት ስልጠና እየተሰጠ ነበር። ላይፍ ስኪል ተሰጠ፣ ንግድ ክህሎት ስልጠና ተሰጠ፣ ሳይኮ ሶሻልም ሰፖርት ማድረግ ጀመሩ። በዛ ወደ ራሴ እየተመለስኩ በተለይ ላይፍ ስኪሉን ስወስድ ስልጠናውን በቃ ጥሩ እየሆንኩ መጣሁ። ሳዛው ይቻላል ማህበር ነበር ወይስ ውስጥ ይቻላል እስከ ገባው በኋላ ብድርና ቁጠባ አይሎም ደግሞ ቢዝነስ ኮሚቴሽን አዘጋጅቶ ነበር ከሱም ላይ ደግሞ አሸነፍኩና አንደኛ ነው የወጣሁትኝ 50 ሺህ ብር አይሎ ሸለመኝ እዛም ደግሞ ተበድሬ በደንብ በቃ ማስፋት ቻልኩኝ ማሳገዘች ሴቶች ድርጅት ከያለም ስራይ ንግድ ድርጅት ጋር ከአይሎ ጋር አንድ ላይ በመተባበር ለተመላሾች ያዘጋጀው ስልጣና ነበር እዛ ላይ እንድሳተፍ ያው ኮረዳ ነበር መልመላ የተደረገው እኔም በወረዳ የተይዥ ስለነበር ወደ እነሱ ተደወለልኝና ሄድኩኝ እነሱ ጋር ስልጣና ግን ካገኘው በኋላ ቢዝነስ ኮሚቴሽኑን ያዘጋጀው ያው ዋይዝና የዓለም ስራይ ንግድ ድርጅቱ አይሎ ነበር እዛ ዋይዝ ላይ ኢኮኖሚካል ለሄ ቀጥታ ገንዘብ አይደለም ራሳችን አይ ነው ካምፓሲቲ ቢልዲንግ ላይ በጣም መሰርቷል ማለት ነው ምክንያቱም ትልቁ ጥቅማችን ደግሞ ሰው ራሱን ማግኘት ነው ራሱን ፈልጎ ሰው ካገኘ ትልቁ ሀብት ነው ከዛ በኋላ በቃ ውስጣችን ያለው ነገር ምንድነው እኔ የቱ ጋር ነው መሰረው ብዙ ጊዜ የሚደጋገም ነገር አለ ገንዘብ ለማግኘት ብቻ አንድ ሴት ንግድ ትጀምራለች ንግዷ ፌል ሲያደርግ ደግሞ ሌላ ነገር ትጀምራለች ደግሞ ይሄ ደግሞ እሽክርክሮሽ ነው የሚሆነው ዋይዝ ግን ራሳ ገዝ የመጀመሪያ የሰራው መጀመሪያ እኛ ውስጥ ያለው ነገር እምቅ ኃይላችን የትኛው ነው የኛ ፖቴንሻላችን ፖቴንሻላችንን ካገኘነው ሰክሰስ የመሆናችን ነገር በጣም ቅርብ ነው የሚሆነው የሙዚቃው ትምህርት ቤቱ ፋላዶሚ ነው የሚባለው ፋላዶሚ ያው ከስኬል ውስጥ ነው ስሙንም የወሰድነው 2012 ላይ መስከረም ላይ ነው የተከፈተው ንግድ ፍቃዱንም ያስኩትም ማለት ነው ወደዚህ ሙያ ስገባ የመጀመሪያው ከራሴ ተነስቼ ነው ስትረስ ካለፍኩኝ በኋላ በቃ ይጠቅማል የሚለው ነገር ውስጥ ነው የገባሁት እኔ ከመጠቀም አልጀመርኩትም ከመጥቀም ነው የጀመርኩትኝ ያው ገንዘብ ግዴታ ነው ያስፈልጋል ግን ከመጥቀም ስጀምሮ ነገ እንደምጠቀም በደንብ ውስጤ ላይ ክሊር ሆኖ ይታየኝ ነበርና አንዳንድ ሰዎችን በነጻ በማስተማር ነው የገማውን ቀደም ታያቸው ልጆች አሉ በነጻ እኔ ጋር ተማሩት ከዛ በኋላ አስተማሪ ነው የሆኑት ሌላው ደግሞ ፍልሰት ላይ ያሉ ልጆች ስትረስ ውስጥ ያሉትን እነሱንም በነጻ ነው እናስተምረው ሌላ ክረምት ላይ በጣም ነው እንሰራው በደንብ 100 ተማሪ አለ እዚህ ሳይሆን የትምህርት ግቢ ነው ምን ይዘው 100 እስከ 150 ተማሪ አለ ሁሉም ሰው ወደ ውጭ ሀገር ሲሄድ ለመለወጥ አይደለም እኔ አሁን አረብ ሀገር ላይ ሄጄ ምን አተረፍሽ ብትልኝ ምንም አላተረፍኩም ነው ማለት አሁን ላይ ግን ስቀመጥ እኔ ለብዙዎች ምሳሌ እንደሆን ብዙዎችን አረብ ሀገር ሊሄዱ ሲያስቡ ለምንድን ነው የሚሄዱት ብዬ ቆመው እንዲያስቡ ጎል ሊኖራቸው ይገባል ሁለት አመት ሆኖ የሁለት አመት ደሞዛቸው ስንት ነው የቱ ነው ስትርፋቸው ምን ለማድረግ ነው የሚለው መጀመሪያ ቀድመው አስበው እንዲሄዱ ነው ማድረገው ሁለተኛ ደግሞ ሀገር ላይ ያሉ አማራጮችን በደንብ ማየት አለባቸው እንዳይጸጸቱ ምክንያቱም የትኛው ወንድም ሆነ ሴት ሲሄድ አላማ ከሌለው እድሜው ነው ሉዝ አርጎ የሚመጣው በእድሜው ላይ ቀንሶ ነው የሚመጣው ስለዚህ ይሄንን እኔ ስራ ሳስበው በቃ ለሌሎች እንደተርፍ እዚህ ውስጥ የተቀመጥኩኝ ያህል ነው የሚሰማኝ
ሁለት ዳግምን በእጅጉና መሰግናለን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት ከአሜሪካ ድምጽ የወጣቶች ስደት አንድን ወይንም ሁለት ሀገሮችን ብቻ የተመለከተ ሳይሆን ዓለም አቀፍ የራስ ምታትም ነው ተያይዘው የሚከሰቱ አሳሳቢ ሁኔታዎችን ለመቅረፍ ዓለም አቀፉን ማህበረሰብ እየወተወቱ ከሚገኙ ተቋማት መካከል አንዱ ዓለም አቀፉ የፍልሰተኞች ድርጅት ነው ድርጅቱ ከሰሞኑ በአዲስ አበባ በነበረው ጉባኤ ላይ ሰዎች በሕገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉ የዓለም አቀፉ የፍልሰቱ ድርጅት ዋና ዳይሬክተር ኤሚ ፖፕም ተናግረዋል። ዋና ኃላፊዋ በአዲስ አበባ ከአሜሪካ ድምጽ ዘጋቢ እስክንድር ፍሬው ጋር ቆይታ አድርገዋል። ይህንን ቆይታ ኬኔዲ አባተ በሚከተለው ዘገባው ይቃኘዋል።
በአዲስ አበባ የተካሄደ ባለው የዓለም የፍልሰት ስምምነት የአፍሪካ ቀጣና ፈጻጸም ግምገማ ላይ የተገኙት የዓለም አቀፉ የፍልሰት ድርጅት በምህጻሩ IOM ዋና ዳይሬክተር ኤሚ ፖፕ ፍልሰተኞች ከአደጋ ተጠብቀው የሚንቀሳቀሱበት አማራጭ መስፋት እንዳለበት ተናግረዋል። ዋና ዳይሬክተሯ ከግምገማው ጉባኤ ጎን ለጎን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በተለይ መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አድርገው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙ አመልክተዋል።
Well, more people are being harmed, frankly, on this route than in any other route that we now see in the world, which is
በአሁኑ ጊዜ በዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም። ወደ ባህረ ሰላጤው ሀገራት ሲያቋርጡ በጀልባ መገልበጥ የብዙ ፍልሰተኞች ህይወት ያለፈበትን ዘገባ ሰሞኑን ሰምተናል። ይህ የሚያሳየው ነገር ቢኖር ሰዎች የሚንቀሳቀሱባቸውን አስተማማኝና መደበኛ መንገዶችን መፍጠር እንዳለብን ነው። ምክንያቱም በባህረ ሰላጤው ሀገራት ውስጥ ሰዎች ለመኖርና ለመስራት የሚችሉባቸው ብዙ ድሎች እንዳሉ እናውቃለን።
ባለፈው ሳምንት ማክሰኞ መስከረም 21 ቀን ማምሻውን ከየመን ወደ ጅቡቲ 320 ኢትዮጵያውያን ፍልሰተኞችን ኢመደበኛ በሆነ መንገድ ይዘው የተነሱ ሁለት ጀልባዎች የጅቡቲ ባህር ዳርቻ አካባቢ ሲደርሱ በደረሰ አደጋ 48 ፍልሰተኞች ህይወታቸው ሲያልፍ 75 ፍልሰተኞች ደግሞ የደረሱበት እንዳልታወቀና አካላቸውን የማፈላለጉ ስራ በነፍስ አድን ሰራተኞች እየተከናወነ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። በዚህ መስመር በህገወጥ ደላሎች አማካኝነት ለአደጋ አጋላጭ በሆነ መንገድ በሚደረግ የፍልሰተኞች ጉዞ ኢትዮጵያውያንን ጨምሮ በርካቶች ህይወታቸውን ሲያጡና ለጉዳት ሲዳረጉ መስማት የተለመደ ዜና ነው። የሰዎች ከቦታ ቦታ መንቀሳቀስ ለዓለም ኢኮኖሚና ሌሎች እድገቶች አስፈላጊና ጠቃሚ እንደሆነ የሚገልጹት የIOM ዋና ዳይሬክተር ኤሚ ፖፕ ነገር ግን በህገወጥ መንገድ የሚደረጉ ጉዞዎች ቆመው አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን እንዲፈጥሩ ለማስቻል ድርጅታቸው እየሰራ መሆኑን ያብራራሉ።
There should be no reason for people to have to move through a smuggler or through a trafficker, a route that will subject them to exploitation and often abuse.
ሰዎች ለብዝበዛና ለጥቃት በሚያጋልጣቸው በህገወጥ አዘዋዋሪ አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም። ስለዚህ የዓለም የፍልሰት ስምምነት ትግበራን ወደፊት ለማራመድ ከአባል ሀገሮቻችን ጋር ተባብረን የምንሰራው የኢኮኖሚ ድሎች የት እንዳሉ በሚገባ በመመልከት ነው። አሁን ያሉትን የፍልሰተኞች የዝውውር መንገዶች ወደ መደበኛ እንዲዞሩ ለማመቻቸት ይህንኑ ለማጎልበትና መፍትሄ ለመስጠት ነው። አላማችን ሰዎች በመደበኛው መንገድ እንዲሄዱ ማድረግ ነው። ይህ ለፍልሰተኞችም ለመንግስታትም ጥሩ ነው።
ደህንነቱ የተጠበቀና መደበኛ የሆነ የፍልሰተኞች እንቅስቃሴን የማመቻቸት አላማ ያለው የዓለም የፍልሰት ስምምነት እንደ አውሮፓውያን አቆጣጠር በ2018 ነበር በአብዛኛው የተመድ አባል አገራት የተፈረመው። የስምምነቱ አፈጻጸም በአፍሪካ የሚገኝበት ደረጃ በአዲስ አበባ ዘንድሮ ለሁለተኛ ጊዜ እየተገመገመ ነው። በአፍሪካ 15 ሀገራት የተሻለ አፈጻጸም እንዳላቸውና ሁለቱ ደግሞ የአገራቸው ህግ አካል እንዳደረጉት የዓለም አቀፉ የፍልሰት ድርጅት ዋና ዳይሬክተር ኤሚ ፖፕ ተናግረዋል። በአዲስ አበባ ስካይላይት ሆቴል በነበረው የግምገማ ጉባኤ ላይ የተገኙት የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ስምምነቱን ከአውሮፓውያኑ 2019 ጀምሮ እየተገበረች ነው ሲሉ ተናግረዋል። በኢመደበኛ ጉዞ ህይወታቸውን የሚያጡ ኢትዮጵያውያን ቁጥር በየጊዜው በመጨመር ላይ መሆኑ እያሳሰበው እንደሆነ የሚገልጸው የኢትዮጵያ መንግስት ከባህረ ሰላጤው ሀገራት ጋራ በመነጋገር በመደበኛ መንገድ ሰዎችን ለመላክ ጥረት እያደረገ መሆኑን በተደጋጋሚ ገልጿል። አዲሱ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰኞ መስከረም 27 ቀን 2017 ዓ.ም ተመረጠ ባደረጉት ንግግር በተያዘው በጀት አመት ለ700,000 ኢትዮጵያውያን የውጭ ስራ እድል ለመፍጠር ታቅዷል ብለዋል። ግጭቶች፣ የአየር ንብረት ለውጥና የኢኮኖሚ ችግር ሰዎች ኢመደበኛ በሆነ መንገድ ከቦታ ቦታ እንዲዘዋወሩ በማድረግ ላይ መሆናቸውን የጠቀሱት የIOM ዋና ዳይሬክተር ኤሚ እነዚህን ችግሮች መቅረፍ ትኩረት ይሻል ብለዋል። ከፍልሰት ጋራ የተያያዙ ችግሮችን መቅረፍና ወደፊት መጓዝ ካስፈለገ የፍልሰት ጉዳይን የልማት ፖሊሲ አካል ማድረግ ወሳኝ ነው ሲሉም ዋና ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አክለው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በሚቀጥለው ሳምንት ለሌላ ርዕስ እንገናኛለን። መልካም ምሽት ይሁንላችሁ።